ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ አሰናዳናቸውን ዝግጅቶች ይዘን ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ጥቅምት 6 2011 ዓ.ም ተመረጥ ምሽት ዝግጅታችንን እናስተዋውቃችሁ። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ።
በሚኒስትር ደረጃ ከሚመሩ ተቋማት 10 ሴቶች ሆነዋል። ይሄ በሴቶች ላይ ከዚህ ፓርቲ መንግስትም ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው።
የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ አማኑኤል አብርሃም ናቸው ይዘናቸዋል። በሌላ በኩል ከአዲስ አበባ ከተማ የተለያዩ ቦታዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተልከው የነበሩ ወጣቶች ይፈታሉ ተብሏል።
ይህን አይነት ብጥብጥ ለማንም ሰው እንደማይጠቅም እነሱ ራሳቸው በሚገባ አምነውበት ውይይት ተደርጎ አሁን ሐሙስ ይወጣሉ ተብሎ ነው የሚል
የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ናቸው ይዘናቸዋል። የጥቅምት ወር በዓለም አቀፍ የጡት ካንሰር እና የሚያስከትላቸው ችግሮች።
ካንሰር በተለይ ደግሞ መደበቅ ያለበትም ችግራችን የባህላችን ችግር እሱ ነው።
ለዚህ የመጣ ሁሉ ምንም ልዩነት የለም።
በአንድነት ሆነን የዓለም ጠር የሆነውን ካንሰር ለመቋቋም በአንድነት ተሰብስበናል።
በየወሩ ራሳችንን ጡታችንን ቼክ ማድረግ፣
ስለዚህ ሁለቱ ሀገሮች ጋር ግንኙነት ማድረግ መቻላችን ያቀልልናል።
በዘንድሮ የጥቅምት ወር የሩጫና የእግር ጉዞ ፕሮግራም ኢትዮጵያውያኑና ኤርትራውያኑ ተሳታፊዎች ናቸው ይዘናቸዋል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ። የካቢኔ አባላቱ በብቃት፣ በልምድ፣ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ አብራርተዋል። ከ20 አዲስ የካቢኔ አባላት ውስጥ 10 ሴቶች ናቸው። ዝርዝሩን ከዜና በኋላ ይዘን እንመለሳለን።
በሌላ ዜና የዩናይትድ ስቴትስ ወታደራዊ ኃይል ሶማሊያ ውስጥ በአልሻባብ ላይ ባካሄደው የአየር ድብደባ 60 አማጽያን እንደተገደሉ ገልጿል። ለአንድ አመት በሚጠጋ ጊዜ ውስጥ ባልታየ መልኩ ብዙ አማጽያን የተገደሉበት ተደርጎም ታይቷል። የዩናይትድ ስቴትስ የአፍሪካ እዝ ባለፈው አርብ በሚዱግ ክፍለ ሀገር ባለው ሀረር ሬዴ የሶማሊያ ማህበረሰብ አጠገብ ላይ የአየር ድብደባ ማካሄዱን አስታውቆ ነበር።
ቻይና ውሁዳን ሙስሊሞችን በገፍ ማፈሷ አሸባሪነትን ለመከላከል ይረዳል በማለት ተከራክራለች። ክህሎት እንዲኖራቸው በመርዳት የማንዳሪን ቋንቋ እንዲማሩ በማድረግና ዘመናዊ ሳይንስን እንዲቀባበሉ በማበረታታት እየረዳው ነው ትላለች። አንድ ከፍተኛ የቻይና ባለስልጣን ክርክሩን ያሰሙት ዛሬ በወጣ ዘገባ ላይ ነው።
በመጨረሻም ናይጄሪያ ውስጥ በያዝነው አመት ቀደም ሲል በጽንፈኛው ሙስሊም ቡድን ተጠልፋ የነበረችው ሁለተኛ የረድኤት ሰራተኛ መገደሏን የናይጄሪያ መንግስት ገልጿል። በጽንፈኛው ቡድን የተገደለችው ሀዋ መሐመድ ሊማን እንደምትባልና የኢንፎርሜሽን ሚኒስትር ተናግሯል። በዓለም አቀፍ የቀይ መስቀል ኮሚቴ በሚረዳ ሆስፒታል ውስጥም ተሰራ እንደነበር ተገልጿል። ሌላዋ በቀይ መስቀል ኮሚቴ ተሰራ የነበረችው ሳይፉራ ሆርሳና ሊማን ባለፈው ግንቦት ወር ነበር የተጠለፈችው። ጽንፈኛው ቡድን በቦርኖ ክፍለ ሀገር ራን በተባለችው ከተማ ላይ ባለፈው መጋቢት ወር ወረራ ባካሄደበት ወቅት ነበር ሁለቱንም ሰራተኞች የጠለፈው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
Yeah. የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት አጸደቀ። የካቢኔ አባላቱ በብቃት በልምድ በትምህርት ዝግጅትና ለውጥን በመምራት የሚችሉ ናቸው ተብለው የተመረጡ መሆኑን ጠቅላይ ሚኒስትር አብይ አህመድ ለምክር ቤቱ አብራርተዋል። ከ20 የካቢኔ አባላት ውስጥ 3ቱ ሴቶች ናቸው። በዚህም መሰረት ወይዘሮ ሙፈሪያት ካሚል የሰላም ሚኒስትር፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር የንግድና ኢንዱስትሪ ሚኒስትር፣ ኢንጂነር አይሻ መሐመድ የሀገር ውስጥ መከላከያ ሚኒስትር ሆነዋል። ዶክተር ወርቅነህ ገበየሁ የውጭ ጉዳይ ሚኒስትርነቱን እንደያዙ ይቀጥላሉ ተብሏል። ሰለሞን ክፍሌ ዝርዝራለሁ።
አቶ አማኑኤል አብርሃም በኢትዮጵያ የህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ።
ይሄ ዛሬ ይፋ የተደረገው የአስፈጻሚ አካል አባላትን ስልጣንና ተግባር ለመወሰን የወጣውና የጸደቀው አዋጅ መነሻው ምንድን ነው? ሲታሰብ የቆየ ነው? ከሆነስ ከመቼ ጀምሮ?
ይሄ ጉዳይ ያው ካለፈው ሰኔ ወር አካባቢ ጀምሮ ሲሰራበት የቆየና በተለያየ ጊዜ ጠቅላይ ሚኒስትሩ የህዝቡን ጥያቄ ሊመልሱ የሚችሉ የለውጥ ጉዞውን ሊያፋጥኑ የሚችሉ የአደረጃጀት ለውጦችን እንደሚካሄዱ በተደጋጋሚ በተለያዩ መድረኮችን ሲገልጹ የነበሩት ነው። በጥናት ላይ የቆየ ነው። በዛሬው ዕለት በጥናት የቀረበው ማለት ነው።
ይሄ የካቢኔ ሹምሽር ታዲያ አሁን በሀገሪቱ እየተካሄደ ካለው ለውጥ ጋር ቀጥተኛ ግንኙነት አለው ወይ? ለውጡን የበለጠ የሚደግፉና በተሻለ ሁኔታ ሊያስቀጥሉ የሚችሉ ሰዎችን ወደ ሚኒስትርነት ማምጣት አንዱ መስፈርት ነው ማለት ይቻላል?
ሰዎችን ወደ ሚኒስትርነት ማምጣት ብቻ አይደለም የተሰራው ስራ በተለያየ መልኩ ተበታትነው የነበሩ አስፈጻሚ አካላት ስራዎቻቸውን ተቀናጅተውና ተዋህደው የህዝብን ጥያቄ ሊመልሱ በሚያስችሉበት መንገድ እንዲደራጁ የአሰራርም የአደረጃጀትም ለውጥ በማድረግ ያንን ደግሞ ሊሸከም የሚችለውን የሰው ኃይል የመገንባትና የማደራጀት ስራ ነው የተሰራውና ይሄ ሲደመር መንግስት በሀገራችን ህዝቦች የልማት የፍትህና የዲሞክራሲ የሰላም ጥያቄን በተገቢ ሁኔታ ለመመለስ በተደጋጋሚ የገባውን ቃል ኪዳን በተግባር ያረጋገጠበት እርምጃ ተብሎ ሊወሰድ ይችላል። ይህም በተለይ በሀገራችን የተጀመረው የለውጥ ጉዞ በጥልቀት ለማስቀጠል በማህበራዊ በኢኮኖሚና በፖለቲካዊ መስኮች የተገኙትን ድሎችና ለውጦች ይበልጥ ጥልቀት እንዲኖራቸው እና ተቋማዊ ሆነው በተጠናከረ መደላድል ላይ ሆነው ፍጻሜ እንዲያገኙ ለማስቻል ታልሞ የተደረገ ሽግሽግና የለውጥ እርምጃ ተደርጎ ነው መወሰድ ያለበት።
አቶ አማኔል፣ ሌላው አዲስ ነገር በአዲሱ ካቢኔ ውስጥ ግማሹ ሴቶች መሆናቸው ይታያል። በኢትዮጵያ ታሪክ እንዲያውም የመጀመሪያ የሆኑት የመከላከያ ሴት ሚኒስትርም ተሾመዋል። ይህ በራሱ ምንድን ነው መነሻ? ውስጥ ይህን ያብራሩልኝ።
እንግዲህ በሀገራችን በርካታ የበቁ ሴቶች አሉ። እነዚህ ሴቶች እድል ቢያገኙ ምን አይነት ለውጥ ሊያመጡ እንደሚችሉ በተለያዩ መስኮች የተሰማሩ ሌሎች ሴቶቻችን በተጨባጭ ያረጋገጡበት ወቅት ላይ ነው የምንገኘው። በህዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው የተሾሙት ክብር ወይዘሮ ሙፈሪያት በፓርላማ ውስጥ በርካታ ለውጦች አምጥታ በተጨባጭ ሁሉም አካላት የመሰከሩበት ነው። ሌሎችም በተለያዩ ተቋማት የተመደቡ ሴቶች ያመጧቸውን ለውጦች እና ሴቶች እድሉ እስካገኙ ድረስ በጣም የሚገርም ለውጥ ሊያስመዘግቡ እንደሚችሉ ቀደም ሲልም የነበረው እምነት ነበረ። በዚያ ላይ የነበረው የተለያየ ጫና ነበረ። ያው የወንድ የበላይነት አስተሳሰብ የሚመነጩ ችግሮች በመኖራቸው የተነሳ ብቁ የሆኑ ሴቶችም ወደ መድረክ ወደ ኃላፊነት የሚመጡበት ሁኔታ በጣም ውስን ነው የነበረው። በመርፌ ቀዳዳ የሚያልፉ ጥቂት ሴቶች ግን ጥሩ ውጤት እያስመዘገቡ በመምጣታቸው አሁን ሙሉ እምነት ወደሚጣልበት ደረጃ እየተሸጋገረ ስለመጣ ዛሬ ላይ መከላከያ ብቻም አይደለም፣ ትራንስፖርት ሚኒስትሩም የአጠቃላይ ሀገሪቷን ሴኪሪቲ እና የደህንነት ተቋማትና አካላትን ሊመራ የሚችል የሰላም ሚኒስትርም ሴት ወይዘሮ ሙፈሪያት ካሚል የሰላም ሚኒስትር ሆነዋል። የመከላከያ ሚኒስትርም ኢንጂነር አይሻ መሐመድ በተመሳሳይ ከአሁን በፊት በተመደቡባቸው ቦታዎች ያስመዘገቧቸው ከፍተኛ ውጤቶች ለዚህ ኃላፊነት አብቅቷቸዋል። የንግድና ኢንዱስትሪ ሚኒስቴርም በጣም ግዙፍ ተቋም ነው። ይህንንም የትራንስፖርት ሚኒስትርም በተመሳሳይ ሴቶች ናቸው። ጎላ ጎላ ያሉ ካሁን በፊት ብዙ ጊዜ ታይቶ ከሆነ ወይ ሰራተኛና ማህበራዊ ወይ ባህልና ቱሪዝም የመሳሰሉ ሚኒስትሮች ነበረ ቢመደቡም ወይ ሴቶች ጉዳይ ሚኒስቴር ነበር የሚመደቡት። አሁን በሀገሪቱ አሉ የሚባሉ ቁልፍ ቁልፍ ተቋማትን እንዲመሩ የተመደቡት ሴቶች ናቸው። እነዚህም ከሀያ በሚኒስትር ደረጃ ከሚመሩ ተቋማት አስሩ ሴቶች ሆነዋል። ይሄ በሴቶች ላይ ገዢ ፓርቲም መንግስትም ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው መውሰድ።
በመጨረሻም አቶ አማኑኤል አዲሱን አዋጅና የካቢኔ ሹምሽር ዜና አስመልክቶ በተለያዩ ሚዲያዎች የደጋፊዎችና ተቃዋሚዎች አስተያየቶች ከወዲሁ በብዛት መውጣት ጀምረዋል። ለመሆኑ ይህን የዛሬውን የካቢኔ ሹምሽርና አዲስ አዋጅ አስመልክቶ በገዢው ፓርቲ በራሱ ውስጥ ሙሉ ስምምነት አለ ተብሎ አፍን ሞልቶ መናገር ይቻላል ይላሉ?
በጣም የሚገርመው ለምን ይሄ ተደጋጋሚ እንደሚነሳና ጥርጣሬ ውስጥ እንደሚገባ ግልጽ አይደለም። ምክንያቱም ቀደም ሲል በነበረው የኢህአዴግ ምክር ቤትም በኢህአዴግ ጉባኤም ከዛ በኋላም በተለያዩ መድረኮች እንደዚህ አይነት ለውጦች መደረግ እንዳለባቸው እምነት እየተያዘበት እንዲያውም መፋጠን እንዳለበት የጋራ እምነትና አረዳድ እየተያዘ አሁን ለዛሬ ይበቃ ድረስም የሚመለከታቸው አካላት በሙሉ እየተሳተፉበት በሙሉ ኮንሰንሰስ ላይ ተመስርቶ የመጣ መሆኑ በምንም መልኩ ጥርጣሬዎች ሊገባ አይገባም የሚል ምን እምነት ስላለኝ ነው የማነሳው።
አቶ አማኑኤል አብርሃም በኢትዮጵያ ሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ፣ በጣም አመሰግናለሁ።
እኔም አመሰግናለሁ።
ወደሚቀጥለው ዘገባችን ነው የምናልፈው። ከአዲስ አበባ ከተማ የተለያዩ ቦታዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተልከው የነበሩ 1204 ወጣቶች ከነገ በስቲያ ሐሙስ እንደሚለቀቁ የፌዴራል ፖሊስ አስታወቀ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ እንደተናገሩት ወጣቶቹ ከመስከረም 2 እስከ 8/2011 በአዲስ አበባ ከተማ በነበረው ብጥብጥ ተሳትፎ የነበራቸው እንደሆኑ ገልጸው ጦላይ በነበራቸው ቆይታ የህግ የበላይነትና የሰላም አስፈላጊነት ላይ ስልጠና ተሰጥቷቸዋል ብለዋል። ጽዮን ግርማ ዝርዝር ዘገባውን ይዛለች።
መስከረም 5/2011 ዓመተ ምህረት ከኤርትራ ወደ ኢትዮጵያ የገቡትን የኦሮሞ ነጻነት ግንባር ኦነግ አመራሮችን ያቀባበል ዝግጅትን ተከትሎ ግጭት ከተቀሰቀሰና በቡራዩ ጥቃት ከተፈጸመ በኋላ በአዲስ አበባ ከተማ የተካሄደውን የተቃውሞ ሰልፍ ተከትሎ ተይዘው ወደ ጦላይ የተወሰዱ 1204 ወጣቶች እንደሚፈቱ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል።
ከመስከረም 2 እስከ 8 ድረስ በአዲስ አበባና አካባቢ በተደረጉ በተለይ በአዲስ አበባ ላይ በተደረጉ ተከታታይ ብጥብጦች የተሳተፉ ወጣቶች ብቻ ላይሆኑ ይችላሉ፣ የተሳተፉ ግን አብዛኞቹ ወጣቶች ናቸው እና እንደዛ ተብሎ መስተካከል ስላለበት ነው። እና ቅድም እንደተናገርኩት ከነብስ ግድያና ከአካል ጉዳት ባነሰ መልኩ ወንጀል የፈጸሙ 1204 አካባቢ የሚሆኑት የብጥብጥ ተሳትፏቸው የከፋ ስለነበረ እና በፖሊስ ላይ ድንጋይ ሲወረወሩ በሰቡጡን በማባባስ በማነሳሳት ከፍተኛ ሚና የተጫወቱ ወጣቶች እንግዲህ ወደ ጦላይ ወስደናቸው የተወሰነ ጊዜ የህግ የበላይነትና በተለይ ወይ ሰላም አስፈላጊነት ለወጣቱ ምን ያህል እንደሆነ በደንብ ግንዛቤ ሊጨብጡበት ያስችላቸው የስልጠና መርሃ ግብሮችን አዘጋጅተን ስልጠና እየተሰጣቸው ነበር እንጂ እስር ላይ አልነበሩም። ግልጽ መሆን አለበት። ስለዚህ አሁን ያን በተከታታይ በካሪኩለም ደረጃ ተቀርጾ የተዘጋጀውን ስልጠና ተሰጥቷቸው ይህን አይነት ብጥብጥ ለማንም ሰው እንደማይጠቅም እነሱ እራሳቸው በሚገባ አምነውበት ውይይት ተደርጎ አሁን ሐሙስ ይወጣሉ ተብሎ ነው የሚጠበቀው። እና ሐሙስ ሲወጡም ዝም ብለው ይወጣሉ ማለት አይደለም። በየክፍለ ከተማው ስራ የሌላቸው ከአዲስ አበባ አምስት ፈትር ጋር በመቀናጀት ስራ የሌላቸው በተደራጅተው ወደ የስራ እንዲፈጠርላቸው ሁሉ ዝግጅት እየተደረገ ነው ያለው። ምክንያቱም
እንግዲህ ሐሙስ መፈታታቸው እንዳለ ጥሩ ነገር ሆኖ ኮሚሽነር ዘይኑ ጀማል በማህበራዊ ሚዲያ ላይ ከትላንት ጀምሮ ለሶስት ቀናት የሚቆይ ዘመቻ ሲደረግ ቆይቷል። እንግዲህ እንዲህ ያለ ዘመቻ ቀደም ሲልም በኢትዮጵያ የተቃውሞ እንቅስቃሴ ውስጥ በነበረ ጊዜ የነበሩ ዘመቻዎች ናቸውና እዛ ላይ ከተነሱት ነገሮች አንዱ ሲሉ የህግ ባለሙያዎችም የሰብአዊ መብት አምነስቲ ኢንተርናሽናል እስሩ ለእስሩ የተሰጠው ምክንያት ጦላይ ማቆየቱ ህጋዊ መሰረት የለውም። እስር ሲፈጸም በህግ አግባብ መሆን አለበት፣ አለበለዚያ የህግ ጥሰት ይመጣል። ወጣቶችን ወስዶ ጦላይ ለማሰር ወይም ጦላይ ለስልጣና ለመውሰድ የሚጠቀስ ህግ ወይም ካተት ያንን የሚያካተት ህግ ያስፈልጋል ብለው በጽኑ ሲከራከሩ ቆይተዋልና በምን ህግ ነው ወጣቶቹ ጦላይ የተወሰዱት?
ወል ወጣቶቹ አብዛኞቹ የተያዙት ይኸውልሽ አይዘር ቀድም እንደተናገርኩት ብዝብት ሲያነሳሱ ሲፈጥሩ በፖሊስና ጠመንጃ የያዘ ፖሊስ በድንጋይ ወግረው ሲያባርሩ በወቅቱ የተያዙ እንዲሁም ደግሞ በጥቆማ በተያዙት ጥቆማ ልቁ ተሳታፊዎች ናቸው ወይም ደግሞ ቀስቃሾች ናቸው ተብሎ የተለዩትን ነው የተያዙት። ከተያዙ በኋላ ብዛት ስለነበራቸው ስክሪን መደረግ ነበረባቸው። በጣም ብዙ እንግዲህ ጥፋት ነው የደረሰው። ከዚህ በፊት ምናልባት ገልጽልሽ ነበር አላውቅም፣ 28 ሰው ሞቷል በዛ ብጥብጥ። ቀላል አይደለም፣ ብዙ ንብረት ወድሟል እና የ28 ሰው ህይወት ጠፍቷል። ከ28ቱ ከሞቱት ሰዎች መካከል 21ዎቹ በስለትና በድንጋይ ተጠቅጠው ነው የተገደሉ። እንደዚህ አይነት ጥፋት ነው አዲስ አበባ ውስጥ የተካሄደው። ይህ ጥፋት የተካሄደው በቀጥታም ሆነ በተዘዋዋሪ ተሳትፎ ያላቸው ናቸው። ቀጥታ ተሳትፎ ያላቸው 83 የሚሆኑ ሰዎች፣ በግድያና በአካል ጉዳት ተሳትፎ ያላቸው 83 የሚሆኑ ሰዎች ለይተን ስክሪን አድርገን ለፍርድ አቅርበናል። ህገወጥነቱ አይታይም፣ ህገወጥ ነው የሚሉ ሰዎች ሌላ ህብረተሰብ አዲስ አበባ ውስጥ ለሚኖር ከ4.5 ሚሊዮን ህብረተሰብ ወይም ደግሞ ለዲፕሎማቲክ ህብረተሰብ ምንም አይነት ደንታ የሌላቸው ሰዎች ካልሆኑ በስተቀር እንደዘንዱ አይገባም። በእውነቱ
ወደ ጦላይ የተወሰዱት የአዲስ አበባ ከተማ ወጣቶች እስር ከህግ ውጪ መሆኑን የሚጠቅሱና ወጣቶቹ ከእስር እንዲለቀቁ የሚወተውቱ የማህበራዊ ሚዲያ ዘመቻ ከትላንት ጀምሮ ለሶስት ቀናት የሚቆይ ማለትም ነገ የሚጠናቀቅ እየተካሄደ ነው። በዚህም በፌስቡክ እና በትዊተር ምስሎችን ከጽሁፎች ጋር አያይዞ ወጣቶቹ በአስቸኳይ እንዲለቀቁ ሲጠይቁም ቆይተዋል። ኮሚሽነር ዘይኑ ጀማል በመጀመሪያ ጦላይ በስልጣና ላይ የሚገኙ ወጣቶችን የአዲስ አበባ ወጣቶች በማለት በጥቅል ስም መጥራት ተገቢ አይደለም ይላሉ።
ወጣቶችን ይወክላሉ ማለት ከብዳል። ምክንያቱም ባለፈው ከመስከረም 2 እስከ 8 ድረስ ባለው የአዲስ አበባና አካባቢ ውድድር ላይ የተሳተፉ ወጣቶች ቢባል ይሻላል እና እነዛ ወጣቶች አዲስ አበባ ወጣቶች ይወክላሉ። ምክንያቱም የአዲስ አበባ ወጣቶች በጣም ጨዋና ብዙ ማጆሪቲ ነው። የአዲስ አበባ ወጣት በጨዋ ቤተሰብ ያደገ በጨዋ ኢትዮጵያዊነት ያደገ አብዛኛው ለፍቶ እየሰራ የሚኖር እና እንደዚህ አይነት ውድድርም አይሳተፍ ነው። ምክንያቱም 60-60% የአዲስ አበባ ፖፕሌሽን አብዛኛው ወጣት ነው እና ይህ ሁሉ ወጣት ለዚህ ውድድር ቢወጣ ኖሮ ማንም ሰው አይተርፍም ነበር። ስለዚህ የአዲስ አበባ ወጣቶች ተብሎ የሚነገረው ነገር ትክክል አይደለም።
ወጣቶቹ ከታሰሩ በኋላ ባሉት ተከታታይ ቀናት የአሜሪካ ድምጽ ባቀረበው ዘገባ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ከአሜሪካ ድምጽ ተጠይቀው 3000 ወጣቶች ታስረው እንደነበር፣ ከዛ ውስጥ በሺሻ ማጨስና በመሳሰሉት ከሱስ ጋር የተያያዙ ጉዳዮች የታሰሩ መለቀቃቸውን ገልጸው ቀሪዎቹ 1204 ደግሞ ወደ ጦላይ መወሰዳቸውን፣ የቀሩት 170 የሚሆኑ በህግ እንደሚጠየቁ ገልጸው ነበር። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በበኩሉ ይህንን መግለጫ ተቃውሞ ሌላ መግለጫ አውጥቶ ነበር። የድርጅቱን የአፍሪካ ቀንድ ተመራማሪ አቶ ፍሳሐ ተክሌን በወቅቱ ማነጋግረናቸው የወጣቶቹን እስር ድርጅታቸው የሚቃወምበትን ምክንያት አስረድተውን ነበር።
የእስር ተፈጸመበት አካሄድ የህግ አግባብ የለውም። የኢትዮጵያንም የዓለም አቀፍ ህግን በጣሰ መልኩ የተፈጸመ ነው። አንደኛ ሰዎች ሺሻ ሲያጨሱ ወይም ሲጫር ስለቃሙ ነው ያሳልናቸው የሚል ነገር ነው ያለው አንደኛ። ሁለተኛ ደግሞ ያልተፈቀደ ሰልፍ ውስጥ ተሳትፈዋል ተብሎ ነው። ሶስተኛ ደግሞ ዘርፊያን ተብሎ ነው። ግን አያያዛቸውን በተመለከተም ወደ ጦር ካምፕ ተወስደዋል። ጦር ላይ ጦር ካምፕ ለተሃድሶ ትምህርት ተብሎ ማለት እና እነዚህ ነገሮች ያው ሰዎች የሚያዙት በህግ አግባብ ብቻ መሆን አለበት የሚባለው በግልጽ በተገለጸ ህግ ያንን አያሟላም። ምክንያቱም ሺሻ ማጨስም ጫት መቃምም በኢትዮጵያ ህግ የተከለከለ ነገር አይደለም። ሁለተኛ ሰላማዊ ሰልፍ ውስጥ መሳተፍም እንደዚሁ የተከለከለ ነገር አይደለም። ሶስተኛ ደግሞ ከያዙበት ሁኔታ ቤተሰባቸው ርቀው ፍርድ ቤት ለጠበቃ ምንም አክሰስ በሌለበት ሁኔታ ተደራሽ ባልሆነ ሁኔታ ጦር ላይ ማለት ወደ 3400 ኪሎ ሜትር ከአዲስ አበባ የራቀ ነው። ወደዛ ነው የተጓዙትና ሰባ ህይወታቸውን የሚጥስ ነው የሚለውና
ኮሚሽነር ዘይኑ በቡራዩና በአዲስ አበባ ጉዳይ ከዚህ በኋላ ታስረው ክሳቸው በፍርድ ቤት የሚታየው 83 ወጣቶች ከአዲስ አበባ 384 ደግሞ ከቡራዩ በቀጥታ ወንጀል ላይ ተሳትፈዋል በሚል የተያዙ እንደሆኑ ተናግረዋል። ከጥቅምት 2 እስከ 8 ባሉት ቀናት በቡራዩና በአካባቢው በአሰቃቂ ሁኔታ የተገደሉት ሰዎች ቁጥር 58 መሆኑን የፖሊስና የአምነስቲ ኢንተርናሽናልን መረጃን ጠቅሰን መዘገባችን አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የምትከታተሉት የጋቢና ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ ግንዛቤ ለመፍጠር ለጡት ካንሰር ህሙማን የሚውል ገንዘብ ለማሰባሰብ የሩጫና የእግር ጉዞ አድርገዋል። የጥቅምት ወር በዓለም አቀፍ የጡት ካንሰርና የሚያስከትላቸው ችግሮች የሚታሰብበት ወር ከመሆኑ ጋር ተያይዞ በየዓመቱ የሚዘጋጅና የዘንድሮ ለስድስተኛ ጊዜ የተካሄደ ነው። በዘንድሮ የሩጫና የእግር ጉዞ ኢትዮጵያውያንና ኤርትራውያንን ጨምሮ ከአሜሪካውያንና የሌሎች ሀገር ዜጎች ተሳትፎበት ነበር። መስታወት አራጋው በቦታው ተገኝታ ተከታዩን ዘግባለች።
ባሳለፍ ነው ቅዳሜ በአሌክሳንድሪያ ቨርጂኒያ የጡት ካንሰር ህሙማንን ለመደገፍ በተዘጋጀው የአጭር ርቀት ሩጫና የእግር ጉዞ የገቢ ማሰባሰቢያ ፕሮግራም ላይ በመቶዎች የሚቆጠሩ ሰዎች ተሳትፈዋል። ይህ የገቢ ማሰባሰቢያ የተዘጋጀው በአልፋ የጡት ካንሰር ህሙማን መርጃ ማዕከል አማካኝነት ነበር። በዋሽንግተን ዲሲ እና አዋሳኝ ግዛቶች የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ የህክምና መሳሪያዎችን ወደ ሁለቱም ሀገራት ለመላክ ገቢ ለማሰባሰብ ሲባል ከዛሬ 6 ዓመታት በፊት ነበር የተጀመረው። ቬሮኒካ ሙሴ የአልፋ የጡት ካንሰር ህሙማን መርጃ ማዕከል መስራችና ስራ አስኪያጅ።
የዘንድሮ ለየት የሚያደርገው ያው በሁለቱ ሀገሮች በተፈጠረው የስምምነት መንገድ ሁለቱንም ኤምባሲዎች አነጋግረናል፣ ጥሩ መልስ ሰጥተውናል። ስለዚህ ሁለቱ ሀገሮች ጋር ግንኙነት ማድረግ መቻላችን ያቀልልናል። ምክንያቱም ማሞግራም ለመላክ ነው እንግዲህ ትልቁ ጎሉ የአልፋ አሁን እና ይሄንን መሳሪያ በምንልክበት ጊዜ አንዳንድ ቅድመ ዝግጅቶች ያስፈልጋሉ። መንግስትም መፍቀድና የሚያስፈልጉትን ፕሮሰሶችን እንደሚያግዙን ዘንድሮ በሁለቱም ኤምባሲዎች በኩል ተስፋና ግንኙነት ፈጥረናል። ስቲል ማሞግራም በጣም ውድ ነው እና በተለይ ኢትዮጵያ ደግሞ አዲስ መሆን አለበት የሚል ፖሊሲ ስላለው እሱን ለማስተካከል የሌሎችም የዚህ ሀገር ድርጅቶች ያስፈልጉናል። በጣም ውድ ስለሆነ ምክንያቱም አሁን ይሄ በዚህ ሬዝ ባረግነው ገንዘብ ተገዝቶ የሚቻል አይደለም። የሴቶች ጡት ሲቆረጥ ጡታቸው ውስጥ የሚያስገቡት ፕሮሰስ ብዙ ዶኔሽን አግኝተን በየጊዜው የላክን ነው። ባለፈውም ወደ ኤርትራም ልከናል፣ ወደ ኢትዮጵያም ልከናል። አሁን ደግሞ በብዛት አለን። እሱን ደግሞ በሚቀጥለው ሳምንት ውስጥ ለመላክ ተዘጋጅተናል።
ወይዘሮ ንግስቲ ዘወልዲ በጡት ካንሰር ህመም ለስድስት ዓመታት ሕክምናን ሲከታተሉ ቆይተው አሁን በሙሉ ጤንነት ላይ እንደሚገኙ ይናገራሉ። ለጡት ካንሰር የሚዳርጉት ምክንያቶች ናቸው ያሏቸውን ከራሳቸው ተሞክሮ አጋርተውናል።
መጀመሪያ ምግብ አለው፣ ኮንትሪቢዩተር ነው። ጭንቀት ለሰው ልጅ መጀመሪያ ጠንቀይ በሽታ ነው እና መነሻው አናውቀውም፣ ግን በተቻለ መጠን ዘና ያለ መጨነቃው ችግርን አክብዶ ያለ ማየት ነው። አስፈላጊ ከሆነ መወያየት ከሚያስፈልገው ሰው ጋራ እሱ ነው እንግዲህ። አሁን ምልሽ በዚህ ነው ብለን ካንሰር እንዲህ ነው ያመጣው ብለን ልናደርገው አንችልም።
ኢትዮጵያና ኤርትራ በቅርቡ የደረሱት የሰላም ስምምነት በዩናይትድ ስቴትስ ለረጅም ጊዜ ለኖሩት ለወይዘሮ ንግስቲ ትልቅ ትርጉም እንዳለው ይናገራሉ። ወይዘሮ ንግስቲ በትውልድ ኤርትራዊ ቢሆኑም ተወልደው ያደጉት ግን ኢትዮጵያ ነው።
እኔ ኢትዮጵያ ያደኩበት ነው አገሬ ነው። ሁለቱንም ህዝቦች አንድ ናቸው። ምንም የፖለቲካም ደስሞ የለኝም። አንድ ሆነን እንደ አንድ ወንድምና እህት አብረን ተጉዘን ችግርም ሲመጣ በሽታም ሲመጣ አብረን በሰላም መወያየት ደግሞ ኦፕን መሆን ካንሰር በተለይ ደግሞ መደበቅ የለበትም። ችግራችን የባህላችን ችግር እሱ ነው። ራሳችን ያመጣ ነው ይመስለናል። ጤነኛ ነኝ የተባለ ዛሬ ነገ ታሞ ታይዋለሽ። ግን እኛ በንጹህ ልብ በቃ ተፋቅረን ተስማምተን አንድ ሰው ሲታመም አይዞሽ ማለት በሁሉ ነገር በቃ መረዳዳት እንዳለበት አምናለሁኝ እና እኔ እግዚአብሔርን አመሰግናለሁ እዚህ መድረሳችን። እውነቴን ነው የምልሽ።
ይህንን አመታዊ የገቢ ማሰባሰቢያ ዝግጅት ከሚያግዙ ተሳታፊዎች መካከል ወይዘሮ አልማዝ አንዷ ናቸው።
ለዚህ የመጣ ሁሉ ምንም ልዩነት የለም because ሰው ለአንድ ዓላማ ለአንድ ሐሳብ ነው የሚመጣው። የካንሰር በሽተኞች እናትም ህቶቹም ለመርዳት ነበር በሁለቱ ሀገር ያሉ ይሄ ነበር እቅዱ። አሁን ደግሞ በይበልጥ ደስ የሚል ነው በጣም ደስ የሚል ነው። ሰላም ወርዶ ደግሞ በይበልጥ ትልቅ ሆኖ ሰፍቶ የታመሙትን ለመርዳት በያሉ እንግዲህ ዳልኩ ያንን እርዳታ ለማድረግ ነው የሚሰጋቸውና ደስታው በጣም ደስ ይላል። ሰላም ይቀጥልልን።
ሌላው ተሳታፊ በኢትዮጵያ ከትውልድ እስከ ዕውቀት የኖሩ ኤርትራዊ የሁለቱ ሀገራት ሰላም ስምምነት የተጋረጡ ችግሮችን በጋራ ለማሸነፍ ትልቅ አስተዋጽኦ እንደሚኖረው ይናገራሉ።
አማሃድር ሙሴ ባላለው የተወለድኩት ደሴ ነው ያደግኩት ደግሞ ድሬዳዋ ነው። የመጨረሻ ቦታ የነበረው በኢትዮጵያ ውስጥ የጣና ፈሳሽ ማጓጓዣ ባለንብረቶች ማህበር የቦርድ አባል ነበርኩኝ። አለመታደል ሆኖ ግን በ1998 ዓ.ም ከቤት ንብረታችን ከተፈናቀሉት ውስጥ አንዱ ነኝ እና ከዛም ወደዚህ ሀገር መጥቼ ኑሮዬን የመሰረትኩት እዚህ ሀገር ነው። እንግዲህ ይሄ የካንሰር ሶሳይቲ በትንሽ ጊዜ የተጀመረው ምንም ቢሆን ሁለቱ ሀገሮች በእንደዛ አይነት ሁኔታ ላይ በነበሩበት ጊዜ እኛ ህዝቦቹ ግን አንድ ነን በማለት ለአንድ ዓላማ ይሄ ካንሰር ሶሳይቲን በመመስረት እህቴ በመሰረተችው ተስፋትቦ እናደርግ ነበር እስካለፈው አመት ድረስ። አሁን ግን በሁለቱ ሀገሮች በተፈጠረው የእርቅ ስምምነት መሰረት ዛሬ ለአንድ ዓላማ በአንድነት ኢትዮጵያውያንና ኤርትራውያን መቼም ስሙንም ልጠራው እኔ አንድ ህዝብ በአንድነት ሆነን የዓለም ጠር የሆነውን ካንሰር ለመቋቋም በአንድነት ተሰብስበናል።
መታሰቢያ ከፈለኝ የጤና ባለሙያ ናት። ማንኛውም ሰው ካንሰርን ለመከላከል ተከታታይ የጤና ምርመራ ማድረግ እንዳለበት ትመክራለች።
በየወሩ ራሳችንን ጥፋችንን ቼክ ማድረግ አለበት። አንዳንድ ነገሮችንም ለየት ያለ ነገር በመናገር ጊዜ ወዲያውኑ ለዶክተራችን በመናገር አስፈላጊውን ምክር መደረግ እንዳለበት ለመናገር ነው። በተጨማሪም ደግሞ አመጋገባችን ሰውነት ለመጀመርና ስፖርት መስራት እንዳለብን ለመግለጽ ነው።
ሌላዋ የጤና ባለሙያ መነን ሀዱሽ ናት።
ይሄ አንደኛ ሰው ኦፕን ሆኖ መናገር እንዳለበት እንዳታውሽ በጣም ብዙ ስላሉ በተለይ እዚህ ከሆነ ሪሶርስ በጣም ብዙ እንዳለ አምናለሁ አማቃለሁ። ከዛ ውጪ ግን በተለይ ሰዎች አንዴ እሱ early stage ላይ ካገኙት አንደኛ spiritually strong እንዲሆኑ ያረዳቸዋል። መተባበር ካለና መተሳሰቡ ወደዛ አይነት ተመጡ። ብዙ ጊዜ ግን በእኛ ባህል መደበቅና ወደ ብቻቸው ስለሚያደርጉት ዳውን ይሆናሉና እሱ ለመገፋፋት ነው ብቻ አብረን እንወጣዋለን ለማለት ነው።
ወይዘሮ ቬሮኒካ በቀጣይ አመታት ለሚዘጋጁት የገቢ ማሰባሰቢያ ዝግጅቶች መሳተፍ ለሚፈልጉ የጤና ባለሙያዎችና ግለሰቦች በመጨረሻ ጥሪ አስተላልፈዋል።
እና ያው ለሚቀጥለው አመት ያው ሁሉም ሰው እንዲሳተፍ እየጋበዝን ግን በተለይ ደግሞ በዚህ አይነት ዶክተሮች ኒውትሪሽን በዚህ ፊልድ ውስጥ ለሚሰሩ ወገኖቻችን abcsr.org ገብተው ይሳተፉ። ከዚህ ኦርጋናይዜሽን ጋር አብረው እንዲሰሩ ጥሪ እናደርጋለን።
ዓለም አቀፉ የጤና ድርጅት WHO በቅርቡ ባወጣው መረጃ መሰረት በዓለማችን በየአመቱ በ2.1 ሚሊዮን ሴቶች ላይ የጡት ካንሰር ይታያል። የጡት ካንሰር ከ40 እስከ 69 የእድሜ ክልል ላይ የሚገኙ ወንዶችና በብዛት ግን ሴቶች ላይ ሊከሰት እንደሚችል ካንሰሩ በሰውነት ውስጥ መኖሩ በጊዜ ከታወቀ ግን በሕክምና የመዳን ተስፋው ከፍተኛ እንደሆነም መረጃው ያመለክታል።
መስታወትን እናመሰግናለን። አድማጮች በትላንትናው ምሽት በክፍል አንድ ያስደመጥናችሁ የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ ወይም ጌታሁን ታምራት ቃለ ምልልስ ክፍል 2 በነገው ምሽት ይዘን እንመለሳለን።
Oh, you belong to me.
እንግዲህ በጀመር ነው ሙዚቃ ነው የምንሰናበታቸው። ትንሽ ለየት ያለ መልክት ያለው ነው።
አንቺ ነሽ የመረጥሽው?
እኔ ነኝ የመረጥኩት። ደስ ይላል። ምቱ ደስ ስለሚል ነው የመረጥኩት። ትንሽ ሀሳቡ ትንሽ ጠንከር ቢል ደስ ይለኛል እንደ ሙዚቃ።
የዛሬ ጋቢና ጉዟችን እንግዲህ በዚሁ ተጠናቋል። አድማጮች
በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን።
Kun Radio Sagale Amerikati.